Voice of America.
የኦሮሚያ ክልል ፍትህ ቢሮ ቃል አቀባይ አቶ ታዬ ደንዳ በዛሬው ዕለት መታሰራቸውን ባለቤታቸው ለአሜሪካ ድምጽ ተናገሩ። አቶ ታዬ ቅዳሜ መጋቢት 1 2010 ዓ.ም የመከላከያ ሰራዊት አባላት በሞጃሌ ከተማ 10 ሰዎች መግደላቸውና 11 ማቁሰላቸው በስህተት የተፈጸመ ነው ብሎ ቢሮአቸው እንደማያምን ለአሜሪካ ድምጽ መግለጻቸው ይታወሳል። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል አስቸኳይ ጊዜ አዋጁ ሰዎችን ዝም ማሰኛና ትችትን ወንጀል ማድረጊያ መሳሪያ ነው ብሏል። አቶ ታዬ ደንዳ ዛሬ ጠዋት አዲሱ ገበያ ከሚገኘው መኖሪያ ቤታቸው ወደ መስሪያ ቤታቸው በመስሪያ ቤት መኪና በመጓዝ ላይ እያሉ መታሰራቸውን ባለቤታቸው ወይዘሮ ስንታየው አለማየሁ ለአሜሪካ ድምጽ ተናግረዋል። ማምሻውን አነጋግሬያቸው ነበር።
ያው ጠዋት በስራ ሰዓት ከቤቱ በሰላም ነው የተሰናበተው። ሹፌሩ መጥቶ ከበር ወስዶታል። ሸኝቼው ነው የተመለስኩት። ከዛ በኋላ ነው መንገድ ላይ አዙረውት አውርደው ወደ ራሳቸው መኪና ይዘውት ከሄዱ በኋላ ሌላ ቦታ ቆይተው ነው ለፍተሻ ተመልሶ ወደ ቤት የመጡ።
ምን ያህል ሰዎች ይሆናሉ?
ብዙ ናቸው። በቁጥር ከአስር በላይ ይሆናሉ። በሶስት መኪና ነው የመጡ። ከዛ በኋላ ያው ቤት ውስጥ ያለውን አገላጡ አይተዋል። ምንም ያገኙት ነገር የለም። መጽሐፍቶች ናቸው ያው ከገበያ የተገዙት መጽሐፍቶች ናቸው።
ከዛ በኋላ ይዘዋቸው ሄዱ መልሰው?
አዎ ይዘዋቸው ሄዱ።
የነገሮት ነገር አለ? ባለቤቶት ነርስቶ የት እንደሚወሰዱ የሚያውቁት ነገር ነበር?
እኔ ራሴ ጠይቄ ነበር። እዛው ዳሉ ታዛቢ ተብሎ ሲቪል ምስቶም አብሮ ያሉትም አሉ። ያው መሀል ቆሜ ጠይቄያቸዋለሁ። ምሳ እንዲበላ አንዴ እጁን ፍቱልኝ ጊዜያቸው ነበረ። ያው እዛ ማምጣት እንደሚችል ነው የነገሩኝ። ፈቃደኛ አልነበሩም ያንን ለማድረግ። ከዛ በኋላ ከቤተሰብ ጋር ሆነን ለጥይቃ በተጠቀመው መሰረት ሄደን ነበረ።
የት ሄዳችሁ ነበር?
ያርሱበታል ተብሎ የተነገረን ቦታ ሄደን ነበረ።
የት ነበር የተነገራችሁ?
ያርሱበታል ተብሎ የተነገረን ጣቢያ ሄድን ስንጠይቅ በሁለት በር ሄደን ጠይቀናል። አንደኛው ጋር ስንሄድ ስም ዝርዝር አልደረሰንም ብለዋል። የታሰረበትን ጉዳይ ነገሩን ስሉን እኛም አላወቅም። በዛ መሰረት ደግሞ ሌላ ጣቢያ ላኩን። እዛም ስሜት አልገባም ብለውናል። ያው ምናልባት ምርመራ ክፍል ይሆናሉ ተብሎ ተመለስን ማለት ነው። የሄድነውን ምግብም ሳናደርስ ልብስም ሳንሰጠው
እጃቸውን ፍቱልኝ ብያቸው ነበር አሉ። እጃቸውን ታስረው ነበር?
አዎ እጁን በካቴና ታስረው ነበረ።
ልጆች አሏችሁ?
አዎ አንድ ልጅ አለን። አሁን አመት ያልሞላው ሁለት ወር ይቀረዋል። አስር ወር።
ወይዘሮ ስንታየው ከአቶ ታዬ ጋር ከዩኒቨርሲቲ ጀምሮ ጓደኞች እንደነበሩ ገልጸው እንደ ትዳር አጋር ሳይሆን እንደ ጓደኛም አውቀዋለሁ ብለውኛል።
ለሁሉም ማህበረሰብ ከትልቅ እስከ ትንሽ፣ ከደሃ እስከ ሀብታም በኩል አይን የተማረ ያልተማረ የማይ ላይ የተቸገረ ሰውን የማያልፍ ለራሴ ብሎ የማያስብ ሰው ነው። ለራሴ ብሎ አያስብም። ታዬ ደንዳ ይገባል አይደለም የምገልጸው፣ ለህዝብ እንጂ ለግለሰብ ችግር ትኩረት እንደዚህ ነጥበው ሳይሆን በጋራ ያለው ችግር ቢፈታ፣ ያው በየቤቱ ያለው ችግር በግለሰብ ደረጃ ያለው ችግር ይፈታል ብሎ የሚያምን ሰው ነው።
አቶ ታዬ ደንዳ በሞያሌ የተከሰተውን ሁኔታ በተመለከተ የኦሮሚያ ክልል ፍትህ ቢሮ ያለው አቋም ምን እንደሆነ ማክሰኞ መጋቢት 4 2010 ዓ.ም ከአሜሪካ ድምጽ ተጠይቀው ነበር። ሞያሌ ውስጥ ሸዋበር በተባለው ቦታ ላይ መጋቢት 1 ቀን በሰላማዊ ዜጎች ላይ በመከላከያ ሰራዊት አባላት የተሰነዘረው ጥቃትና 10 ሰዎች ከተገደሉና 11 ሰዎች ከቆሰሉ በኋላ ከአስቸኳይ ጊዜ አዋጁ አስፈጻሚ ኮማንድ ፖስት በተሳሳተ መረጃ ላይ የተፈጸመ ነው መባሉን መስሪያ ቤታቸው እንደማይቀበለው ገልጸው ነበር።
እና ምንም ያልታጠቁ ዜጎች ላይ ዝም ብሎ ወጥቶ መተኮስ ፈጽሞ ስህተት ሊሆን አይችልም፣ ሊያሳስት አይችልም። ደግሞ ከዛም በላይ አንዳንዶች ከወደቁ በኋላም በወደቁበት በሶስት ጥይት የተገደሉ ሰዎችም አሉ። ይሄ ሆን ተብሎ የተደረገ እንጂ በፍጹም ስህተት ነው ብለን አናምንም።
በዕለቱም ባቀረብነው ዘገባ የአምነስቲ ኢንተርናሽናል ተወካይ የመከላከያ ሰራዊቱ አባላት እንደተባለው በአካባቢው ኦነግ አለ የሚል መረጃ ደርሷቸው ቢሆን እንኳን ከማሰር የዘለለ እርምጃ ሊወስዱ እንደማይገባ ገልጾ ነበር። ዛሬ ያነጋገርኳቸው የአምነስቲ ኢንተርናሽናል የምስራቅ አፍሪካ ምክትል ዳይሬክተር ስቴፍ ማጋንጎ አሁን የተደነገገው የአስቸኳይ ጊዜ አዋጅ እጅግ አፋኝ እንደሆነ ይናገራሉ።
And we warned that this set of emergency law was too broad and
የምናውቀው ነገርና አስጠንቅቀንም የነበረው ይህ የአስቸኳይ ጊዜ አዋጅ ገደቡ በጣም ሰፊና ወሰኑ የማይታወቅ መሆኑ ነው። ህጉ የሚከለክላቸው ነገሮች በግልጽ ያልተዘረዘሩ በመሆኑ ሰው ተቃውሞ እንዳያሰማ መንግስትን የተቸ ደግሞ በወንጀለኛነት እንዲጠየቅ ያደርጋል።
What happened to Seyoum before him, we are seeing a trend where anything that anyone does, whatever someone says that is deemed minor.
ስለዚህ አሁን የታየ መታሰር ከዚያ ቀደም ብሎ ደግሞ ሲዩም ላይ የተወሰደው እርምጃ አንድ ሰው ለዘብ ባለ ሁኔታ እንኳን መንግስት ላይ ሂስ ቢሰነዝር ያስቸኳይ ጊዜ አዋጁ እንደጣሰ ተቆጥሮ እንደሚታሰር ነው የሚያሳየን። ይህ ያስቸኳይ ጊዜ አዋጅ ቀድሞውንም መደንገግ እንዳልነበረበት ነው የሚያረጋግጥልን።
በሞያሌ ከተማ ከተገደሉት መካከል አንዱ የ34 አመቱ መምህር አቶ ተማም ነገስቶ እንደነበርና አሞሞታቸውን በተመለከተ ጓደኛቸው እሁድለት አነጋግረን ነበር።
ወደ ሶስት ቦታ አካባቢ ነው የተመጣው። በጣም በሚያሳዝን ሁኔታ ነው ደጋግሞ ነው የመጡት። ያው ከዛ ቦታ አልተንቀሳቀሰም፣ እዛ ነው ያረፈው። እዛው ጓደኛ እንደው ከእሱ ጋር የነበረ እኔ ልጅ ነበረ። ሌሎቹ ሽስቶ ለማምለጥ ሙከራ አረጉ። እነሱ አመለጡ። እንደጋጣሚ እሱን አገኙት። ከዛ ደጋግሞ በሶስት ጊዜ ነው የገደሉት። እንደ ጠላት ነው ህዝቡ
ሌላው የስድስት ልጆች አባት አቶ ከኑ ቀንጨሬ የተገደሉበት ልጃቸው አባ ዱባ ከኑ ስላባታቸው ይሄን ብለውን ነበር።
እንዴ ሻይልና ይላሉ ብሎ ወደ ኬላ ሲወጣ እንዴ ሻይልና ለማይታስ ይችላል። ሻይልናው ራሱ አልተረሰም። ግማሽ ራሱ አላረገው። ከዛ በኋላ ወታደሮች ጀመሩ። ወታደሮች ከመሩና መጡ። እነሱ ሰዎች ነበሩ። አንዱ ተነስቶ ሮጦ አመለጠ። ከዛ ያኛውን አነሱና ያ አካል ገደሎ ነው ብሎ እንትን አሉ። እሱን አትነሱና መሳሪያውን አንገት ላይ ደቀኑ። መጡት። በቃ ከዛ ደረት ላይ ነው ተመታ። ሌሎች ጥይት ነው ተመታ። ሁለቱ ጥይት አንዱ አንገቱ ላይ ነው፣ አንዱ ደግሞ ደረቱ ላይ ነው።
ወይዘሮ ሻላ ኩላ ደግሞ እቤት ውስጥ ያለው በጥይት ተመትቼ ነው ሲሉ እገኝበታለሁ ካሉት ሆስፒታል በስልክ አነጋግረናቸው ነበር።
በተዘጋው በር ውስጥ እና ግድግዳ አሻግረው ተኮሱ። ፍራሽ ላይ ከልጆቼ ጋር እንደተኛው በበር ውስጥ ያለፈ ጥይት የእግሬን ላይኛው ክፍል መታኝ።
የአምነስቲው ሴቭ ማጋንጎ አቶ ታዬ እነዚህን ነገሮችና የተፈጠረውን ሁኔታ ከግምት ውስጥ በማስገባት ጥቃቱ የታቀደ ሊሆን ይችላል ማለታቸው ለእስር የሚዳርግ እንዳልሆነ ይናገራሉ።
That is the reason why they arrested him. That is an infringement on his right to express himself. It could, you know, so that is to be condemned. And they should not be arresting.
ይህን በመናገሩ ከሆነ ያሰሩት እርምጃው የመናገር መብቱን የሚጥስ ነው። ይህ መወገዝ አለበት። ምክንያቱም አንድ ሰው ሐሳቡን ስለገለጸ ብቻ መታሰር የለበትም። መንግስት ላይ ሂስ መሰንዘር ወይም አሉታዊ አመለካከት ስለ መንግስት ማሰማት ህግ መጣስ አይደለም። እሱ ያለውን ሊያስተባብሉ ወይም የተናገረው በህግ እንዲፈተሽ ሊያደርጉ ይችላሉ። ማሰር ግን ከህግ የዘለለ እርምጃ ነው።
አቶ ታዬ ደንዳ ከዚህ ቀደም ሁለት ጊዜ ታስረው እንደሚያውቁና በድምሩ ወደ 12 ዓመት በእስር እንዳሳለፉ ጓደኞቻቸው ነግረውናል። ከእስር ከተለቀቁ በኋላ የሬፍት ቫሊ ኮሌጅ የህግ መምህር እንደነበሩ ለማወቅ ተችሏል። የአቶ ታዬ ደንዳ እስር በተመለከተ ከፌደራልና ከክልል ባለስልጣናት መረጃ ለማግኘት በርካታ ሙከራዎችን አድርገናል። የኦሮሚያ ክልል ፍትህ ቢሮ፣ የኦሮሚያ ክልል ኮሙኒኬሽን እና የፌደራል ኮሙኒኬሽን ቢሮ ኃላፊዎች ጋር ደውለን ነበር። የሁሉም ስልክ አይነሳም። እንዳገኘናቸው ይዘን ለመምጣት ሙከራችንን እንቀጥላለን። በሌላ በኩል ያስቸኳይ ጊዜ አዋጁ አስፈጻሚ ኮማንድ ፖስት የ10 ሰዎች ግድያና የ11 ሰዎች መቁሰል አደጋ በተሳሳተ መረጃ የተፈጸመ ስለሆነ ድርጊቱን የፈጸሙ በቁጥጥር ስር ውለዋል ማለታቸው አይዘነጋም። ከአደጋው በኋላ በወረዳውና አጎራባች ቀበሌዎች የሚገኙ ኢትዮጵያውያን ሸሽተው ወደ ኬንያ ሞያሌ መሄዳቸውና የኬንያ ቀይ መስቀል ወደ 9000 የሚጠጉ ስደተኞች ስቃያቸው እንዳይበዛ ለማድረግ ጥረት እያደረገ መሆኑን ገልጾልናል። በሌላ በኩል አሁንም በመዝገባ ላይ እንዳለም አስታውቋል። ለሀገር ውስጥ መገናኛ ብዙሃን እንዳስታወቀው የተፈናቃዮቹ ቁጥር ወደ 40,000 እንደሚጠጋ ነው። ለአሜሪካ ድምጽ ዮሐን ግርማ ዋሽንግተን ዲሲ።